थ्रू द बाइबल अम्हारिक प्रोग्राम नंबर 0338 जुलाई 18, 2005 मंडे इवनिंग। ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አቤቱ እግዚአብሔር ሆይ አንተ እንደምን ኃያልና ብርቱ ነህ። እኛን ባሪያዎችህን በያለንበት ስፍራ ተጠንቅቀህልን ጠብቀህ ደግሞ እንደገና በዚህ በራዲዮ ሞገደማ ካኝነት እንድንገናኝ ፈቃድ ሆኗልና እናመሰግናለን እንወድሃለን። ክብር ለታላቁና ለገናናው ስም ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ መሳፍንት ጥናታችንን እንቀጥላለን ማለት ነው። በዛሬው ክፍለ ጊዜ ከምዕራፍ 8 ቁጥር 30 እስከ ምዕራፍ 11 ቁጥር 3 ድረስ ያለውን አንድ ላይ በጌታ መንፈስ ቅዱስ አስተማሪነት እንመለከታለን። እስቲ በማስቀደም ዝማሬና አድምጥ።
አንተ ለማስደሰቱ ጊዜ ዘጣታር እካሚያ የለሳይ ቻለኝ ቢቀር አጋዥ እንዳለው ሰው ችላ ብትለኝ ታው ካለ የኔ አምላክ ባለ ዓለም ዝምድናዬ ሁሉ የነበረኝ ካለ ዛሬ ተለውጧል እንደ ድሮ አይደለም አሁን ካንተ ጋራ እራመዳለሁ ስለከማ በርታኝ ኢየሱስ አትለየኝ አንተ ለማስደሰቱ ጊዜ ስታጣር ድካሜ ያየለ ሳይቻለኝ ቢቀር አጋዥ እንዳለ ሰው ችላ ብትለኝ ታውቃለህ የኔ አምላክ ባለኝ ለዓለም ጉርጅብኝ ቢመጣ የፈተና ዙሪያዬን ቢከበኝ ጭንቀትና ፍርሃት ጌታዬ ልንገርህ አሁንም ባዕድ ነኝ ከፈተናው ጋራ ውጫውን አርግልኝ አንተ ለማስደሰቱን ጊዜ ስታጣር ድካሜ ያየለ ሳይቻለኝ ቢቀር አጋዥ እንዳለው ሰው ችላ ብትለኝም ታውቃለህ የኔ አምላክ ባለኝ ለዓለም በልቤ ስቀበል አዳኝም በእምነት ያኔ ተቋረጠ የዓለም ወዳጅነት ስላቆምከኝ አንተ ቆሜያለሁ አሁን ዳኘን ለመካድ መስቀሉን አልጥልም አንተ ለማስደሰቱን ጊዜ ስታጣር ድካሜ ያየለ ሳይቻለኝ ቢቀር አጋዥ እንዳለው ሰው ችላ ብትለኝም ታውቃለህ የኔ አምላክ ባለኝ ለዓለም።
ስለዚህ ዝማሬ ጌታን አብዝተን እናመሰግናለን። በዝማሬው የሚያገለግለንን ወንድማችንን ግርማ ጥበቡን እግዚአብሔር አብዝቶ ይባርከው። እንደምናመሻችሁ ክብራን አድማጮቻችን፣ የዛሬውን ዝግጅታችንን አሁን ባደመጥነው ዝማሬ ጀምረናል። በዛሬውም ክፍለ ጊዜያችን ተከታታይ የሆነውን የመጽሐፈ መሳፍንት ትምህርት ይዘንላችሁ ቀርበናል። ከዚያ በፊት ግን እስቲ አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለሚሆነውና ያደረክልን ስላለውም ነገር ሁሉ እጅግ አድርገን እናመሰግናለን። ልጆችን ለማሳደግ መንፈሳዊ ምግብን ደግሞ በየጊዜው እግዚአብሔር አምላካችን ሆይ በዚህ ራዲዮ ዙሪያ ሆነው ለሚያዳምጡት ነው እግዚአብሔር ሆይ አንተ በቃል ስለምትናገራቸውና እግዚአብሔር አምላክ ከብኮትክተ ስለምታሳድጋቸው እጅግ አመሰግናለሁ። ጌታ ሆይ በቀረው ዘመናችን እንዲሁ ደግሞ አንተ እግዚአብሔር አምላካችን ሆይ ከጠላት እጅ ታድገን በቤት ውስጥ ደግሞ እንድታኖረን ያሽናፊነትና የድል ህይወትን ባንተ መለማመድ እንድንችል ደግሞ እንድታስተምረን እንለምናሃለን። ወተት መጋት ብቻ ሳይሆን እግዚአብሔር ሆይ አጥንት ወደ መቆርጠም ደረጃም ደግሞ እንድታደርሰን እንለምናሃለን። የክርስትና ዳዴነት አብቅቶ በራሳችን ሳይሆን ባንተ ኃይልና ብርታት እግዚአብሔር አምላካችን ሆይ መቆምና መራመድ እንድንችል አንተንም ደግሞ በትጋት ማገልገል እንድንችል ጸጋህን ከጸባዖት እንድትልክልን እንለምናለን። እግዚአብሔር ሆይ የቀረውን ጊዜ ሁሉ ባርክልን፣ ሰዓቱንም ሁሉ ባርክልን፣ አየሩንም ሁሉ ባርክልን። በውድ ልጅ በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ጮች እግዚአብሔር ባስደናቂ ሁኔታ ለጌዴዎን በሚዳማውያን ላይ ድል ከሰጠው በኋላ ስለተፈጸሙ አንዳንድ ነገሮችን እንዲሁም ደግሞ አለፍ ብለን የእስራኤል ልጆች ነጻ መሆናቸው ከዚህም የተነሳ መበልጸጋቸውና አሪብና ዜብ የተባሉት የሚዳማውያን ነገስታት መሸነፋቸውና መገደላቸውን ተመልክተን ነበር። ህዝቡም በዚህ በመደሰትና ልቡም ስለረካ ጌዲዮን ንጉሳቸው እንዲሆን ብቻ ሳይሆን ከርሱ በኋላ ልጁም እንዲገዛቸው ጭምር መጠየቃቸውን ተምረናል። ከዚያም በኋላ ጌዲዮን ምን አለ? እኔ አልገዛቸውም፣ ልጄም አይገዛቸውም፣ እግዚአብሔር ይገዛቸዋል የሚለውን አባባሉን ተመልክተናል። እስቲ ዛሬም ከዚያው በመነሳት ቀሪውን ክፍል እንመለከታለን። ወዳጆቼ የተነሱቱ መሳፍንት በሙሉ የራሳቸው ደካማ ጎን ነበራቸው። እግዚአብሔር ደግሞ በደካማ ጎናቸው ተጠቅሟል። የጌዴዎን ደካማ ጎን ፍርሃቱ ነበር። እግዚአብሔር ሊጠቀምብኝ ስለፈለገ እንደኔ አይነቱን ደካማና ፈሪ ሰው መረጠ። ለጌዴዎን ያደረገውን ለኔም ስላደረገ በእግዚአብሔር ደስ ይለኛል። ምን ጊዜም ቢሆን ወዳጆቼ እግዚአብሔር ከኔ ጋር ነበር። ለዚህም በጣም አመሰግነዋለሁ። እግዚአብሔር በሚሰራው ሥራ ውስጥ ጣልቃ ስገባ ግን ምን ጊዜም ቢሆን ስወድቅ ነው ራሴን የማገኘው። መንገዴን ሁሉ ለእግዚአብሔር ስሰጠው ግን ታላላቅ ነገሮችን ሲያደርጋ ያለው። ስለዚህ ራዲዮ አገልግሎት ክብሩን ሁሉ ለእግዚአብሔር እሰጣለሁ። ይህንን አገልግሎት እኔ ፈልጌው አይደለም፣ ተጀመረ። እግዚአብሔር ባረከውና ለዚህ ያደረሰው። እግዚአብሔር ለኔ መልካም ነው ወዳጆቼ፣ በአምላኬ ደስ ይለኛል። እንግዲህ የጌዴዎንን ታሪክ እዚህ ላይ እናቆምና እስቲ ስለ ድክመቱ ጥቂት እናውሳ። መጽሐፍ ቅዱሶቻችሁን እስቲ ገለጥ ገለጥ አድርጉና መጽሐፈ መሳፍንት ምዕራፍ 8 ከቁጥር 30 እስከ 31 እኔ አነብላችኋለሁ። ለጌዴዎን ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። ከሴኬም የነበረችው ቁባቱ ወንድ ልጅ ወለደችለት፣ ስሙንም አቢሜሌክ ብሎ ጠራው ይላል። ጌዴዎን ወዳጆቼ ብዙ ሚስቶችና አንዲት ቁባት ነበረችው፣ 71 ልጆች ነበሩት። አንዳንድ ሰዎች ታዲያ እግዚአብሔር በእንዲህ አይነቱ ሰው የተጠቀመው እንዴት ነው? እርግጥ ነው እግዚአብሔር የጌዴዎንን ድርጊት ደግፎለታል ማለት አይደለም። ያም ሆኖ ግን እግዚአብሔር እንደተጠቀመበት እውነት ነው። ድርጊቱ በእስራኤል ሕዝብ ላይ ትልቅ ችግር እንዳስከተለ በታሪኩ ተጠቅሷል። ይህንንም የምንመለከተው በሚቀጥለው ምዕራፍ ነው። እግዚአብሔር ከአሕዛብ ጋር እንዳይጋቡ ከልክሏቸው ነበር። ከአንድ በላይ ሚስት እንዳያገቡ እግዚአብሔር እስራኤላውያንን አስጠንቅቋቸው ነበር። እግዚአብሔር ለአዳም ብዙ ሔዋኖችን አልፈጠረለትም። ወዳጆቼ አስተዋላችሁ? እግዚአብሔር ለአዳም በመጀመሪያ ብዙ ሔዋኖችን አልፈጠረለትም። አንዲት ሔዋን ብቻ ነበር የተፈጠረችለት። አብርሃምም እንዲሁ አጋር የምትባል ግብፃዊት ቁባት ነበረችው። እርሷም እንዲሁ ብዙ ችግር ፈጥራበታለች። እግዚአብሔርም በቸልታ አላለፈውም። የእስራኤል ሕዝብ የተገኘው በአብርሃም ልጅ በይስሐቅ በኩል ነበር። ዛሬ የምናያቸው አረቦች ደግሞ የተገኙት አብርሃም ከአጋር በወለደው ልጁ በእስማኤል በኩል ነበር። የእግዚአብሔር ባሪያ የሆኑት እቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ባንድ ወቅት ሲናገሩ እንዲህ አሉ። በእስራኤል አገር ኢያሪኮ በነበርኩበት ጊዜ ከአብርሃም በመወለዱ በጣም ከሚኮራ አንድ አረባዊ ሰው ጋር ስነጋገር ወይም ስጫወት ነበረ። ይህ ሰው ሙስሊም ነበረ። በእስማኤል በኩል ከአብርሃም በመወለዴ ይህ ሙስሊም ሰው ምን አለኝ አሉ። በጣም ኮራለው ሲላጫወተ ብለው ነገሩን።
ይህ ሁሉ የአብርሃም ደካማ ጎን ቢሆንም እግዚአብሔር ደካማነቱን አልደገፈለትም። ይህም በተመለከተ እግዚአብሔር ሰለሞንን ልክ ነህ እንዳላለው ሁሉ የጌዲዮንንም ድርጊት ትክክል ነህ ብሎ አያልፍም። የጌዲዮንም ድርጊት ሕዝቡ ለሁለት ተከፍሎ ብዙ ጥፋት አድርሷል። እግዚአብሔር የጌዲዮንን ድካም አልደበቀለትም። ምናልባት የጌዲዮንን ታሪክ የጻፈው የቅርብ ጓደኛው ቢሆን ኖሮ ይህን ታሪክ ያልፈው እንደነበር አስባለሁ አምናለሁኝ። እግዚአብሔር ግን እንደዚህ አላደረገም ወገኖቼ። ከኛ መረዳት ችግር ካልሆነ በስተቀር እግዚአብሔር ባሰራሩ በዘመኑም ሙሉ አንድም ቀን አንዲትም ሰኮንድ እንኳን ተሳስቶ አያውቅም። እግዚአብሔር እውነተኛ አምላክ ነው። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል ደግሞ ከጌዲዮን ሞት በኋላ እስራኤላውያን የወደቁበትን ችግሮች እንመለከታለን። መሳፍንት 8 ከቁጥር 33 እስከ 35 ያለውን በኋላ ተመልከቱ። አሁን የምንመለከተው ደግሞ እስራኤላውያን እንደገና ወደ ቀድሞ ሕይወታቸው መመለሳቸውን ነው። በዚህ ክፍል መሰረት ማለት ነው። በመጀመሪያ እግዚአብሔርን ሲያመልኩ ነበር። በኋላ ግን ክፉ ነገርን አደረጉ። እግዚአብሔርን ተው ወደ በዓል ተመለሱ። እግዚአብሔር ለባርነት አሳልፎ ሰጣቸው። ከዚያ በኋላ ወደ እግዚአብሔር ጮሁ፣ በንስሐ ተመለሱ። እግዚአብሔርም የሚታደጋቸውን ሰው አስነሳላቸው። አሁን ደግሞ ገና ጌዲዮን እንደ ሞተ የእስራኤል ልጆች በአሊምን መከተል ጀመሩ። የእስራኤልና የቤተ ክርስቲያን ታሪክ ይህን ይመስላል። ወዳጆቼ የእያንዳንዳችን የዕለት ተዕለት ሕይወት ይህን ይመስላል። አንድ ቀን ከፍ እንላለን፣ ሌላ ጊዜ ደግሞ ዝቅ እንላለን። እግዚአብሔር ግን እንዲህ ዐይነት መንፈሳዊ ሕይወት እንዲኖረን አይፈልግም። እግዚአብሔር ስለዚህ ቃሉ እጅግ የተመሰገነ ይሁን። እንግዲህ አድማጮች የዚህ የመጽሐፈ መሳፍንት ከምዕራፍ 6 እስከ 8 ያለው በዚህ ላይ ያበቃና አሁን ደግሞ ምዕራፍ 9 እና 10ን በተከታታይ አንድ ላይ እንመለከታለን። የዚህ የምዕራፍ 9 እና የምዕራፍ 10 አብይ ሐሳቡ እስራኤላውያን ለአምስተኛ ጊዜ ከእግዚአብሔር መራቃቸው ከእግዚአብሔር ስለ መራቃቸው፣ በአቢሜሌክ ምክንያት የደረሰ እልቂት የሚሉት ይሆናሉ። ወዳጆቼ አቢሜሌክ የጌዲዮን ልጅ መሆኑ ይታወሳል። አስተዋላችሁ? አቢሜሌክ የጌዲዮን ልጅ ነው። ይህ ምዕራፍ ስለ አቢሜሌክ ኃጢአትና ስለ ቁባቶቹ ይናገራል። ጌዲዮን ቁባቶች ሊኖሩት ባልተገባም ነበር። ይህ ደግሞ ውሎ አድሮ ችግር ሲፈጥር እንመለከታለን። መጽሐፈ መሳፍንት ምዕራፍ 9 ከቁጥር 1 እስከ 3 ያለውን በኋላ ተመልከቱ። አቢሜሌክ ጀብደኝነት የሚያጠቃው ሰው ነበር። ጌዲዮን ንጉሳቸው እንዲሆን ህዝቡ እንደሚፈልጉ ሰምቷል። የጌዲዮን ልጅ እንደመሆኑ መጠን ንጉሳቸው ለመሆን ይፈልጓል። ስለዚህም በሴኬም ወደ ነበሩ የእናቱ ወገኖች ሄዶ እንዲከተሉት ቅስቀሳ ሲያደርግ እንመለከታለን። እስቲ ቁጥር 5ን እናንብብ። ወደ አባቱም ቤት ወደ ኦፍራ ሄዶ 70 የሆኑትን የይሩባአልን ልጆች ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሹ የይሩባአል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ ይላል። መረዳት እንደሚቻለው አቢሜሌክ ክፉና ጨካኝ ሰው ነበር። በጣም የሚዘገንን ነገር ነበር ያደረገው። አንዳንድ የመጽሐፍ ቅዱስ አዋቂዎች አቢሜሌክን ከመሳፍንቶች እንደ አንዱ ያስቡታል። መጽሐፉም አቢሜሌክ በእስራኤል ላይ 3 ዓመት ነገሰ ስለሚል ከመሳፍንቶቹ ወይም ከመሪዎቹ አንዱ ነበር ማለት ይቻላል። ዶክተር ጄምስ ግሬ የሚባሉ ሰው እንደ ተናገሩት ደግሞ አቢሜሌክ ስልጣን ያዘው ተገቢ በሆነ መንገድ አልነበረም። የራሱንም ወንድሞች በጭካኔ ጨፍጭፏል። ከሌሎች መሳፍንቶች ግን እንዲህ ያለ ነገር አንመለከትም ብለዋል። አቢሜሌክ ወዳጆቼ 70 የሚሆኑትን ወንድሞቹን ከገደለ በኋላ ነበር ንጉሥ የሆነው። የእስራኤል መሪ ለመሆን ያደረገው ሙከራ ዘላቂ ያለመሆን የሚያመለክተው ልዑሉ በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ በማለት የተናገረው እነት መሆኑን ነው። አንዳንድ መልካም መሪዎች ሲነሱ እገሌን ያስነሳው እግዚአብሔር ነው እንላለን። አድማጮቼ ክፉ መሪዎች ሲነሱስ ምን እንላለን? እነርሱም ለመሪነት እንዲነሱ የሚፈቅድላቸው እግዚአብሔር ነው። ሰዎች የሚያስፈልጋቸውን ወይም የሚገባቸውን አይነት መሪ ያገኛሉ። የእስራኤል ሰዎች አቢሜሌክ ንጉሳቸው እንዲሆን ፈለጉ፣ የሚገባቸውን አይነት ንጉስም አገኙ። ይህ ሁኔታ ዛሬም በዓለማችን ውስጥ ይሰራል። በጭከና ሥራው እግዚአብሔር በአቢሜሌክ ላይ ፈርዷል። ንጉሳቸው እንዲሆንና በዚህ መንገድ እንዲሄድ ባስነሱት የሴኬም ሰዎችም ላይ እግዚአብሔር እንደፈረደባቸው እንመለከታለን። አቢሜሌክን የማይፈልጉ ሰዎችም ስለነበሩ ሕዝባዊ ጦርነት ተቀሰቀሰ። መሳፍንት 9 ከቁጥር 52 እስከ 57 ያለውን ስፍራ በኋላ ተመልከቱ። ይህን አስተውሉ። የሕዝቡ ማለትም የእስራኤል መሪ እንዲሆን እግዚአብሔር ጌዴዎንን ከትቢያ አስነሳው። ብዙ ነገሮችን ያከናወነ ሰው በእንዲህ አይነት ሁኔታ ለሕዝባዊ ሁከት ምክንያት በመሆኑ በጣም ያሳዝናል። ከዚህ በመቀጠል ደግሞ ሰባተኛው መስፍን ስለሆነው ስለ ቶላ እንመለከታለን። ቶላና ኢያይር ደግሞ ቀጣዮቹ መሳፍንት ናቸው። ምንም ይህ ነው የማይባል የፈጸመው ነገር ስለሌለ የቶላ ስም ሲነሳ ባሰሙ አያስገርምም። መሳፍንት ምዕራፍ 10 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። በዚህ ክፍል እንደምንመለከተው ምንም እንኳ ይህ ሰው ለ23 ዓመት እስራኤልን ቢመራም ቶላ ሳምር በሚትባል ቦታ ከመቀበሩ ውጪ ስላደረገው ነገር ምንም የተጠቀሰ የለም። የርሱን ታሪክ ተወለደ ሞተ ብሎ ማጠቃለሉ ብቻ ይቻላል ወይም ደሞ ይሻላል። ኢያኢር ስለ 8ኛው መስፍን ማለት ነው ከቁጥር 3 እስከ 5 ባለው ስፍራ ላይ ማግኘት ይቻላል። ስለዚህ ሰው የተነገረን ነገር ቢኖር 30 ልጆች እንዳሉትና እያንዳንዱ ልጅም አንዳንድ አህያ እንደነበረው ብቻ ነው። ሌላ የረባ ታሪክ የለውም። ከኢያኢር ታሪክ 3 ነገሮችን መመልከት ይቻላል። አንደኛ ዓላማ የሌለው ብልጽግና፣ ሁለተኛ እርባና የሌለው ቅንጦት፣ ሶስተኛ ኃይል ወይም ስልጣን የሌለው ገናናነት ናቸው። በዚያ ዘመን አህያ እንደ ትልቅ ሀብት ትቆጠር ነበር። ለምሳሌ ያህል መሳፍንት ምዕራፍ 5 ቁጥር 10 ላይ በነጫጭ አህዮች ላይ የምትጫኑ ሲል ስለ ሀብት ነበር የሚያመለክተው። በዚያ ዘመን አህያ ንጉሶች የሚጫኑባት ነበረች። አንዳንድ ጊዜ ፈረስ አልነበራቸውም ወይ በማለት ራሴን እጠይቃለሁ። በቅዱሳት መጻሕፍት መሠረት ውርንጫ ሰላምን ስትወክል፣ ፈረስ ደግሞ የጦርነት ምሳሌ ሆኖ ነበር የሚታወቀው። ያም ሆኖ የአህያ ውርንጫ የሀብትና የንጉሶች መለያ ምልክት ተደርጋ ነበር የምትታሰበው። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው በአህያ ውርንጫ ተጭኖ እንደ ነበር ታስታውሳላችሁ። ይሁን እንጂ በዘካርያስ ምዕራፍ 9 ቁጥር 9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚለውን ትክክለኛ መንገድ እንዳልተረዳ ነው አስባለሁ። ጌታ ኢየሱስ ክርስቶስ ትሑት የሆነው በአህያ ላይ በመቀመጡ እንደሆነ ለማመልከት አልነበረም ዘካርያስ እንደዚያ ያለው። ንጉሶች ብቻ በሚቀመጡባት እንስሳ ቢቀመጥም እንኳ እርሱ ትሑት ነበር። ንጉሥ ባይሆን ኖሮ ደግሞ በዚያች አህያ ተቀምጦ ወደ ኢየሩሳሌም መግባቱ ምንም ማለት አይሆንም ነበር። ሕዝቡም ሁሉ ሆሳዕና እያሉ በሆታ አይቀበሉትም ነበር። ኢያኢር ሀብታምና ቅንጡ ስለሆነ ነበር 30 አህዮች ሊኖሩት የቻሉት። ለልጆቹ ምን ያህል ለጋስ እንደሆነ ያመለክታል። ምናልባትም ከሚገባ በላይ ለጋስ ስለሆነም ልጆቹን ሳባልጋቸው አልቀረም። እነዚያ አህዮች ግን ለእግዚአብሔር ክብር አልዋሉም። ኢያኢርንም መልካም መስፍን አላደረጉትም። ለሕዝቡም በረከት አልሆኑም። በመሠረቱ አህዮችን በተመለከተ ምንም ችግር አልነበርም። ችግሩ የእስራኤል መሪ ከአህዮችና ብዛት ካላቸው ልጆቹ ጊዜውን ማባከኑ ላይ ነው። ይህን ልብ ማድረግ አለብን። ጌታ ኢየሱስ የነቢያትን ትንቢት ለመፈጸምና ንጉሥ መሆኑንም ለማሳየት ነበር በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የገባው። ስለዚህም ሆሳዕና እያሉ ዘምረዋል። ሰይጣን ተቆጥቷል። ጌታ ኢየሱስ በከተማይቱ በር ሲገባ የተመለከቱ የሃይማኖት መሪዎችም ተናደዋል። ለነዚያ ብዛት ላላቸው የኢያራዮች ግን አንድም ሰው ሆሳዕና እያለ አልዘመረላቸው። እነዚያ አዮች ሲያናፉ ሰይጣን ደስ ይለዋል፣ ህዝቡንም እንደመዝናኛ ይመለከቱታል። የኢያይር ብልጽግና ዓላማ የለውም። ይህ ደግሞ አደገኛ ነው። በኖህ ዘመን ሲያገቡና ሲጋቡ ነበር። ጋብቻቸው ግን ለእግዚአብሔር ክብር አልነበረም። አድማጮቼ እስቲ አንድ ጥያቄ ላቅርብላችሁ። የህይወታችሁ ዓላማ ምንድነው? ወይስ የምትኖሩት በዓላማ ነውን? በዚህ ዘመን የሚያስፈልገን ነገር ቢኖር ወዳጆቼ ለህይወታችን ዓላማ ነው። ምሪት ያስፈልገናል። የኢየሱስ ክርስቶስ ዓላማ ለሰው ሁሉ የሚያስፈልግ ዓላማ ነው። ኢያይር ገናና ህይወት ነበረው፣ ሆኖም ኃይል ወይም ስልጣን አልነበረው። ይህ ነው የሚባል ሥራ እንኳ ሳይሰራ ነበር የሞተው። 30 አዮች አሉት፣ መንፈሳዊ ኃይል ግን አልነበረው። ዛሬ ያለችውም ቤተ ክርስቲያን ኃይል የላትም። ብዙ ምእመናን፣ ብዙ ቁሳቁሶች፣ ብዙ የሙዚቃ መሳሪያዎች ሊኖሯት ይችላል፣ ግን የጌታ ኢየሱስ ክርስቶስን ጸጋና ኃይል ካሌላት ምንም ማለት አይደለችም። እስራኤላውያን በፍልስጤማውያንና በአሞናውያን ባርነት ያሳለፉት 18 የባርነት ዘመን ነበር። መሳፍንት ምዕራፍ 10 ቁጥር 6ን ተመልከቱ። ወገኖቼ ጣዖትን ባመለኩ ቁጥር እነዚህ ሰዎች ችግር ላይ እንደሚወድቁ ካለፈው ልምዳቸው ይማራሉ ብላችሁ ትገምቱ ይሆናል። ጣዖትን በማምለካቸው ለ18 ዓመት የፍልስጤማውያንና የአሞናውያን ባሪያዎች ሆኑ። የሰው ባህሪ ኃጢአተኛ ባህሪ ነው። ይህንን በተመለከተ ነቢዩ ኤርምያስ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ብሏል። ኤርምያስ 17 ቁጥር 9ን ተመልከቱ። ወዳጆቼ እኔና እናንተ ልባችንን በሚገባ እናውቀው። ከክርስቶስ ልደት 1000 ዓመት በፊት ወደ ነበሩ ሰዎች ጣታችንን እየጠቆምን እዚህ ጋር ተሳስታችኋል ማለት ይቻላል። ችግራችን የራሳችንን ስህተት ለማየት አለመቻላችን ነው። የሰው መሠረታዊ ችግሩም ይኸው ነው። ችግሩን ለመፍታት የተለያዩ መንገዶችን ሞክረናል፣ ሆኖም አንዱም እንኳ አልረዳንም። ለምን? ምክንያቱም መፍትሄ የፈለግነው ከተሳሳተ ስፍራ ስለነበር ነው። በትክክለኛው ስፍራ መሆን የምንችለው ወደ እግዚአብሔር ስንመለስ ብቻ ነው። እንደዚህ ምስል አባባሌ ጊዜ ያለፈበትና ያረጀ ሊመስላችሁ ይችላል። ከክርስቶስ ልደት 1000 ዓመት በፊትም እንዲሁ ነበር ወዳጆቼ። እስራኤላውያን ሕያው አምላክን ተው ወደ ሌሎች አማልክት ተመለሱ። እስቲ ውጤቱ ምን እንደሆነ ከቁጥር 7 እንመልከት። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ በፍልስጤማውያንና በአሞን ልጆች እጅ አሳልፎ ሰጣቸው ይላል። ተመልከቱ እንግዲህ አንድ መሳሪያ ለእግዚአብሔር ካልተመቸ እግዚአብሔር በሌላ መሳሪያ ይጠቀማል። ብዙ ሰዎች እግዚአብሔር በቤተ ክርስቲያን ካሉት ቤተ ክርስቲያኖችም ሁሉ በተለይ በአንዷ መጠቀም አለበት። ብንመቸውም ባንመቸውም እግዚአብሔር በእኛ መጠቀም ያለበት ይመስለናል። እንደ እውነቱ ከሆነ ግን እግዚአብሔር በማንኛችንም ላይ ቢሆን ተደጋፊ አይደለም፣ እኛ ግን በእርሱ ላይ ተደጋፊዎች ነን። እስራኤል በኃጢአት ዘግተዋል፣ ሁኔታዎችም ተባብሰዋል። ቁጥር 10ን ተመልከቱ። እነዚህ ሰዎች በጣም ግራ በመጋባታቸውና በመጨነቃቸው በመጨረሻ ወደ እግዚአብሔር ተመልሰዋል። አሁንም ያው የተለመደው ታሪክ ሲፈጸም ነው የምንመለከተው። ከዚያ በኋላስ ምን ሆነ? ከዚያ በኋላማ የሆነውን ከቁጥር 11 እስከ 16 ያለውን ተመልከቱ። እግዚአብሔር ወዳጆቼ ምንኛ መልካም ነው፣ ምንኛም ቸር ነው። እስቲ ከቁጥር 17 እስከ 18 ያለውን አንብበን የዛሬውን ትምህርታችንን በዚሁ እናጠናቅቃለን። የአሞንም ልጆች ተሰብስበው በገለአድ ሰፈሩ፣ የእስራኤልም ልጆች ተሰብስበው በምጽባ ሰፈሩ። ሕዝቡም የገለአድ አለቆች እርስ በርሳቸው ከአሞን ልጆች ጋር መዋጋት የሚጀምር ማን ነው? እርሱ በገለአድ ሰዎች ሁሉ ላይ አለቃ ይሆናል አሉ ይላል። እንግዲህ የተከበራችሁ አድማጮች የዚህ የመጽሐፈ መሳፍንት ምዕራፍ 9ና 10 ትምህርት በዚህ ላይ ያበቃና አሁን ደግሞ ወደ ምዕራፍ 11 እንሸጋገራለን። የዚህ የመሳፍንት መጽሐፍ ምዕራፍ 11 አብይ ሐሳብ የሚያወጠነጥነው በእስራኤል ላይ ዘጠነኛ ገዢ ስለሆነው ዮፍታሄና አሳዛኝ ስዕለቱ ነው። ጻፍ ጻፍ አድርጉ። የዚህ የመሳፍንት መጽሐፍ ምዕራፍ 11 አብይ ሐሳብ የሚያወጠነጥነው በእስራኤል ላይ ዘጠነኛ ገዢ ስለሆነው ዮፍታሄና አሳዛኝ ስዕለቱ ነው። ቁጥር 1 እንዲህ ይላል፣ ገለዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበር ይላል። በመጀመሪያ ላሳስባችሁ የምወደው ነገር ቢኖር ዮፍታሔ ታላቅ መሪ መሆኑን ሲሆን፣ ነገር ግን ጥቁር ጠባሳ ያለው ከጋብቻ ውጪ የተወለደ የጋለሞታ ልጅ መሆኑን ነው። ቁጥር 2ን ልብ ይሏል፣ ገላአድም ዮፍታሔን ወለደ፣ የገላአድም ሚስት ወንዶች ልጆችን ወለደችለት። ልጆቿን ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት ይላል። ምሳሌ ምዕራፍ 2 ቁጥር 16 ከጋለሞታ ሴት ልጆች ራሳቸውን እንዲጠብቁ ይናገራል። ምክንያቱም ጋለሞታ ሴት እንግዳ የሆነች ከሌላ ሕዝብ የመጣች ናትና። ዮሴፍ የገላአድ ሚስት አዛብ እንደሆነች ይነግረናል። የአይሁድ መጽሐፍም ከእስማኤል ወገን አድርጎ ነው የሚጠራት። ስለዚህ ዮፍታሔ ያረመኔና የተራ ጋለሞታ ሴት ልጅ ነበር። ዲቃላነት ማንም ሆነ ማን ከጋብቻ ውጪ ለተወለደ ሁሉ የሚሰጥ ምልክት ነው። ይህ ሰው ዮፍታሔ ግዞተኛ ነበር። ከማኅበረሰቡ ጋርም እንዳይደባለቅ የተገለለ ነበር። በዘዳግም ምዕራፍ 23 ቁጥር 2 ላይ የሙሴ ሕግ እንዲሁ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይከለክላል። ዲቃላ ሆኖ የተወለደ ልጅ ምንም መስራት የማይችል መሆን ሲገባው፣ በእርግጠኝነት ለመናገር ግን ብዙዎቹ ይህንን ጥሰው ወጥተዋል። ንጉሶች፣ ነገሥታቶች፣ ጄኔራሎች፣ ገጣሚዎችና ጳጳሶች እነዚህ ሁሉ ዲቃሎች ነበሩ። ለምሳሌ ጀግናና ድል አድራጊ የነበረው ዊልያም ስሙን በመጽሐፍ ሲፈርም ዲቃላ ዊልያም በማለት ነበር። ይህንን ያደረገው ዲቃላ ስለነበረ ነው። ዮፍታሔም እንዲሁ ነበር ያደረገው። እናም መሰናክሉን በማለፍ እንደምናየው ብዙ ሰዎች ተከተሉት። ይህንን ደግሞ ቁጥር 3 ላይ እናገኛለን። ወዳጆቼ ዮፍታሔ ሕግ አልባ የሆኑ ሰዎች ሰብሳቢና መሪ ሆነ። እዚህ ላይ ልብ በሉ፣ ይህ ሰው ነበር እንግዲህ የአገሩ መሪ መሆን ከመቻሉ በፊት አስቀድሞ የነበረውን መሰናክል ሁሉ ሊቋቋም የቻለው። የጋለሞታ ልጅ፣ በወንድሞቹ የተገለለ እንዲሁም የተናቁ ሰዎችና የተወገዘ ቡድን መሪ የሆነ ይጠቅማል ተብሎ ብዙ ተስፋ የማይጣልበት ሰው ነበር። ነገር ግን እንደምትመለከቱት እግዚአብሔር እንደነዚህ ያሉትን ሰዎች ነው የሚጠቀምባቸው። እግዚአብሔር ምስጢራዊ በሆነ መንገድ ተንቀሳቅሶ በዚህ ዓለም ላይ አይጠቅሙም የተባሉትን ሰዎች ይመርጣል። እግዚአብሔርም ደግሞ ሊጠቀምባቸው የፈለገውን ሰዎች ትሑት ያደርጋቸዋል። ጌታ ዮሴፍን፣ ሙሴን እንዲሁም ዳዊትን ትሑት አድርጓቸዋል። ጌታችንም ራሱ ትሑት ነበር። እንዲያውም በሰዎች የተናቀና የተጠላ ነበር የተባለው። በግንበኞች የተናቀ የማዕዘን ድንጋይ ነው፣ ነገር ግን የማዕዘን ራስ ሆነ። ጠላቶቹም ይህ ሰው እኛን እንዲገዛን አንፈቅድም አሉ። ሆኖም እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይም ስምን ሰጠው። ዛሬም እንደነዚህ አይነት ሰዎች አሉ ወዳጆቼ። ብዙዎች የእግዚአብሔር ልጅ ነን ብለው ይናገራሉ፣ ነገር ግን የሚናገሩትን ደግሞ መስለው አይታዩም። ዳግም ስላልተወለዱ ዲቃላዎች ናቸው። ወንድሜ ሆይ የእግዚአብሔር ልጅ መሆን የምትችለው በጌታ ኢየሱስ ክርስቶስ በማመን ብቻ ነው። እግዚአብሔር ደግሞ እያንዳንዳችንን ይርዳን። እንግዲህ የተከበራችሁ አድማጮች፣ የዚህ ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ እግዚአብሔር ይባርካችሁ፣ ደህና ደሩ እያልን በጸሎታችሁም እንደምታስቡን እያመንን እንሰናበታችኋለን። ደህና ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።